የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከመሰማችሁ ጉዳዮች መካከል ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬቶችና ከባቢዋ ከሚኖሩ ኢትዮጵያውያን ጋር ተገናኝተዋል።
በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ።
ይሄ በአካል ሊም እንጂ አገሬት የሚሆነው ነገር በየደቂቃው የተለሚያታስበው ስለ ሀገር ቤቱ የተሻለ ነገር መነጋገር ነበረብን ብያምናለሁ።
ተሰማቸዋቸው በተባበሩት አረብ ኤምሬቶች ከሚኖሩ ኢትዮጵያን መካከል ሁለቱን ነው። የጠቅላይ ሚኒስትሩን ጉብኝት አስመልክተን ሐሳባቸውን እንዲያጋሩን ጠይቀናል። መልሳቸውን ወደኋላ እናሰማቸዋለን።
በጣም ቆንጆ ጊዜ ያሳለፍን ነው የነበረው። በጣም ፕሮፌሽናል የሆኑ ሰዎች ነበር የመጡት። ቆንጆ የሆነ የእውቀት ሽግግር አድርገውልን ሰርቲፋይድ አድርገውን ፕሮግራሙ የተፈጸመው።
አሁን ደግሞ የሰማነው አስተግድ ሲሳይ ነው። ከሰሞኑ በተደረገ የአሜሪካና ኢትዮጵያ የባህል ልውውጥ ላይ ተሳታፊ የሆነው ወጣት ነው። ሙሉ ዘገባው ቆየት ብሎ ይሰማል። ተጨማሪ ጉዳዮችም አሉን። ሀብታሙ ስዩም እያስተናገድኳችሁ ቆያለሁ። ኤደን ገረመው በመቀጠል የዓለምን ውሎ ባጭሩ ታስቃኝናለች።
አመሰግናለሁ ሀብታሙ። የኢትዮጵያ የግብጽና የሱዳን ልዑካን ከታላቁ የህዳሴ ግድብ ጋር በተያያዘ የሚያካሂዱት ድርድር እንደሚቀጥል ታውቋል። ዋሽንግተን ውስጥ የሁለት ቀናት ስብሰባ ካካሄዱ በኋላ የሶስቱ ሀገራቶች የቴክኒካዊና የህጋዊ ጉዳይ ቡድኖች ወደ መጨረሻ ውሳኔ ሊያደርስ በሚችል ሂደት ላይ መሻሻልን እያሳዩ ናቸው። የመጨረሻው ስምምነት ከመፈረሙ በፊትም በሀገሮቹ መሪዎች ይታያል ሲል የዩናይትድ ስቴትስ የገንዘብ ሚኒስቴር ገልጿል። ዩናይትድ ስቴትስ ከዓለም ባንክ ቴክኒካዊ እርዳታ ጋር ሆኖ የመጨረሻውን ስምምነት የማዘጋጀቱን ተግባር ለማስተባበርም ተስማምቷል። የመጨረሻው ስምምነት አስቀድሞ በያዝነው ወር ማብቂያ ላይ ከመጠናቀቁ በፊት በሶስቱ ሀገራቶች ሚኒስትሮችና በመሪዎቹ ይታያል ሲሉ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙንቺን ተናግረዋል። በተመሳሳይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በሚቀጥለው ሳምንት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራትን እንደሚጎበኙ ተናግሯል። ፖምፒዮ ይህን ያሉት አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት ጋዜጣዊ መግለጫ ነው። የውጭ ጉዳይ ሚኒስትሩ ጀርመን ጎራ ካሉ በኋላ ኢትዮጵያን፣ ሴኔጋልን፣ አንጎላንና ሳውዲ አረቢያን እንዲሁም ኦማንን እንደሚጎበኙ ታውቋል። የውጭ ጉዳይ ሚኒስትሩ በመጪው ሰኞ ኢትዮጵያ ገብተው እስከ ቀጣዩ ረቡዕ ድረስ ይቆያሉ። ቀጠናዊ ጸጥታ ለማጎልበት ስለሚደረገው የሁለትዮሽ ጥረትና ስለ ኢትዮጵያ የፖለቲካና የኢኮኖሚ ለውጥ አጀንዳ ጉዳይ ለመነጋገር ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ሳህለወርቅ ዘውዴ ጋር ተገናኝተው እንደሚነጋገሩም ተዘግቧል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋርም ይነጋገራሉ ተብሏል። ፖምፒዮ ከጋዜጠኞቹ ጋር ሲነጋገሩ የታላቁ ህዳሴ ግድብን አስመልክቶ ስለሚደረገው ድርድርም አንስተው ነበር። ታላቁ የህዳሴ ግድብን አስመልክቶ ከኢትዮጵያውያንና ከግብጻውያን ጋር እየሰራን ነው። የገንዘብ ሚኒስትራችን ሙንቺንና ቡድናችንም በዛ ላይ ሲሰሩ ቆይቷል። ሱዳንን፣ ኢትዮጵያና ግብጽን በድርድራቸው ላይ መሻሻል እንዲያሳዩና የሚያስፈልጋቸውን ያህል የውሃ ፍሰት እንዲያገኙ ለማበረታታት ስል ትላንት ከነሱ ጋር ሄጄ ነበር ብለዋል። ከዚህም በኋላ ፖምፒዮ ወደ መካከለኛው ምስራቅ ያመራሉ ተብሏል። አንድ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የናይጄሪያ ወታደራዊ ኃይል በጂሃዳውያን ላይ በሚካሄደው ውጊያ የጦርነት ወንጀል ፈጽሞ እንደሆነ ምርመራ እንዲደረግ ጥሪ አቅርቧል። የምርመራውን ጥሪ ያደረጉት በናይጄሪያ የአምነስቲ ኢንተርናሽናል ስራ አስኪያጅ ኦሳይ ኦጂጎ ናቸው። መላ መንደሮችን የማጥፋት ሆነ ብሎ የሲቪሎች መኖሪያ ቤትን ማውደም ምንም አይነት ወታደራዊ አስፈላጊነት ሳይኖረው ነዋሪዎቹን ከመኖሪያቸው ማፈናቀል በጦርነት ወንጀል ደረጃ ሊታይ የሚችል እንደሆነ መመርመር አለበትም ብለዋል። የናይጄሪያ ወታደራዊ ኃይል በሲቪሎች ላይ ጭካኔ በተሞላበት ተግባር እንደሚፈጽምም ነው ስራ አስኪያጁ የጠቆሙት። እንዲህ አይነት የጭካኔ ተግባር የሚፈጽሙት ኃይሎች አሁኑኑ ታግደው ለፍትህ መቅረብ አለባቸውም ሲሉ አክለዋል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና ቪኦኤ ጋቢና ቪኦኤ ያዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር።
ላለፉት 20 አመታት የኦርቶዶክስ የቸርች መስሪያ ቦታ ችግር ነበር። አቡዳቢ ታቃላችሁ። አቡዳቢ ብቻ አይደለም ሻርጃም ዱባይም ችግር አለ። እና ከሼክ መሐመድ ጋር በነበረ ንግግር አፍታሎ ሰደባቸው በነገራችን ላይ ተፈቅዶላቸዋል ቦታው።
የሰማችኋቸው ጠቅላይ ሚኒስትር አብይ አህመድን ነው። ትናንት በተባበሩት አረብ ኤምሬቶችና አካባቢዋ ከሚኖሩ ኢትዮጵያን የተውጣጡ ቁጥራቸው 300 እንደሆነ ከተነገረላቸው ተሳታፊዎች ጋር ከነበራቸው ውይይት የተወሰደ ነው። በውይይቱ ላይ ተሳታፊ ከነበሩት ያንደኛው ምልከታ ወደ ኋላ እንሰማለን። ከዚያ በፊት ግን በዛሬው ዕለት በተባበሩት አረብ ኤምሬቶች ትልቅ የንግድ ከተማ ዱባይ ሸባብ አሊ ስታዲየም ወደ ነበረው ዝግጅት እናቀናለን። በዚያ በሺዎች የሚቆጠሩ ኑሯቸውን በመካከለኛው ምስራቅ ያደረጉ ኢትዮጵያን ጠቅላይ ሚኒስትር አብይ አህመድን አግኝተዋል። ከ15 ዓመታት በላይ በአቡዳቢና አካባቢዋ የኖረችው አስቴር ዘላለም በዚያው ነበረች። ከአቡዳቢ 170 ኪሎ ሜትር ርቃ በምትገኘው ዱባይ የነበረው ዝግጅትን ተካፍላ ከሌሎች ኢትዮጵያን ጋር በአውቶቡስ በመመለስ ላይ ያለች ያናገርኳት አስቴር ጠቅላይ ሚኒስትሩ ለበርካታ ዓመታት አስተዋሽ እንደሌላቸው ሲሰማቸው የነበሩ ኢትዮጵያንና ትውልደ ኢትዮጵያንን በዛሬው ሁኔታ ማግኘታቸው ልዩ ትርጉም እንዳለው ትናገራለች።
በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ፣ የሚሰጠው ትርጉም አለ። ምክንያቱም በፊት መንግስት እንደሌለን አገር እንደሌለን ነው ብዙ ነገር የሚያልፍብን የነበረው። አሁን ግን አንድ ሀገር መሪ ይህንን ነገር ትኩረት ሰጥቶ ህዝቡ ከእያንዳንዱ ቤት ከቤት ሰራተኛ ወጥቶ የሀገሩ መንግስት ስቴዲየም አዘጋጅቶ የተሰጠው ክብር ራሱ ለዚህ ሀገር ኗሪ ሌላ ምዕራፍ ተስፋ፣ በዛው ላይ ደግሞ ሰላም፣ በዛው ላይ ደግሞ በሰብአዊነት መኖር እንድንችል ሆነናል ብዬ ነው
አስበው። ለኔ አቶ ተክለ መድህን አበራ በሸባብ አሊ ስታዲየም በነበረው ዝግጅት ላይ የተሳተፉ ሌላኛ ኢትዮጵያዊ ናቸው። ጠቅላይ ሚኒስትሩ በተባበሩት አረብ ኤምሬቶችና አካባቢዋ የሚኖሩ ኢትዮጵያውያንን የሚጠቅሙ እርምጃዎችን እንደሚወስዱ ማወቃቸው ደስተኛ እንዳደረጋቸው ይናገራሉ። ጥሩ ጊዜም አሳልፈናል ባይ ናቸው።
ፍራንቻይዝ የዚህ ሀገር አቆጣጠር ጀምሮ ገብቶ ነበረ ወደ አዳራሹ ወደ ስቴዲየሙ። በተለያዩ ቦታ የኢትዮጵያን ባንዲራ ይዘው አሸብርቀው የኢትዮጵያ ሙዚቃዎች ይዘፈን ነበረ። እዚህ ሰው ተደፍቶ ነበር። ጠቅላይ ሚኒስትሩ ደግሞ በሰዓት ለህዝቡ አንድ የሚያደርግ ነገር፣ ለህዝቡ የሚያነቃቃ ነገር፣ ለህዝቡ ተስፋ የሚሰጥ ንግግር ነው የተናገሩት። ከንግግሩ ለብዙዎቻችን ተስፋ የሰጠን በዚህ ሀገር በተለይ አቡዳቢ የምትባለው ከተማ ውስጥ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማምለኪያ ቦታ የማጣት ችግር ትላንትና ባደረጉት ከተማዋ ወይም ደግሞ የኤምሬቷ አሚር ጋር ከሼክ መሐመድ ጋር ባደረጉት ንግግር ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን የማሰሪያ ቦታ እንደተሰጣቸው አመሰሩን። ይህ በህዝቡ ዘንድ የነበረው ደስታና ፈንጠዝያ የተለየ ነበር። በጣም እኛም ተደስተናል። ይሄ የሚያሳየው የኢትዮጵያውያን አሻራ እዚህ ሀገር ላይ ልንጠልባቸው የሚገባ እንዳያየን ነው። በጣም ተደስተናል። ህዝቡም በጣም ደስተኛ ነው። እያንዳንዳችን ከሚመጣበት ከተማ በአገሩ መንግስት ወጪ የትራንስፖርት አገልግሎት አዘጋጅቶልን የምታ ጊዜም ነበረን። እንዲሁ ደግሞ አሁን ወደ ቤታችን ስንመለስ በየመኪኖቻችን ላይ እያንዳንዳችን ስናክ ተዘጋጅቶልን በብዙ በኩል ደግፈውን ነው ያሳለፍ ነው።
በተባበሩት አረብ ኤምሬቶች ከአስር ዓመታት በላይ የኖሩት አቶ ኃይሉ ግን በተለይ ትናንት በነበረው ውይይት ደስተኛ አይመስሉም። ውይይቱ ግላዊ ቅሬታዎች የተደመጡበት እንጂ በአካባቢው የሚኖሩ ኢትዮጵያንን የየዕለት ችግር በሚቀርፍ መንገድ አልተከናወነም ሲሉ ይናገራሉ። ለጥያቄ እድል ቢሰጣቸው ኑሮ ለጠቅላይ ሚኒስትሩ ሊያነሷቸው የነበሩ ጉዳዮችንም አጋርተውናል።
በተለይ የክፍያ ትንሹን የክፍያ ጣራ ከፍ የማድረግ ስምምነት ቢደረግ፣ የስራ ሰዓት ወሰን ስምምነት ቢደረግ ቢጠየቁ ጥሩ ነበር ብዬ አስባለሁ። ማለት እሳቸው ከታላላቅ ባለስልጣናት ጋር ተነጋግረው ይህንን ነገር ማስተካከል ቢችሉ። ብዙ እህቶቻችን ከክፍያ መጠናቸው በጣም ትንሽ እንደሆነ እናውቃለን። መብታቸውም የስራ መብታቸውም ከሀገሪቱ እንትን ጋር የተገናዘበ እንዳልሆነ እናውቃለን እና በዛ አንጻር መንግስት ለመንግስት መነጋገር ያለባቸው ነበር ብዬ አምናለሁ። ከዛ ውጪ እንደ ኢትዮጵያ ሁሉም ኢትዮጵያዊ የሚያስበው እዚህ በአካል እዚህ ምር እንጂ አገር ቤት የሚሆነው ነገር በየደቂቃው የተለሚያታስበው ስለ አገር ቤቱ የተሻለ ነገር መነጋገር ነበረብን ብያምናለሁ።
ከዚህ በተጨማሪ የእምነት ተቋማት ላይ ያነጣጠሩ ጥቃቶችን በተመለከተ አሳሳቢ የሆኑ የሀገርና የሕዝብ ደህንነት ስጋቶች ጋር በተያያዘ እንዲሁም ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት እየሰጡ ናቸው ባሏቸው ጥያቄ የሚያስነሱ ንግግሮች ላይ በመድረኩ ማብራሪያ እንዲሰጥ ቢመቻች መልካም እንደነበር አክለዋል። የጥያቄና መልስ ሂደት አመራሩንም ወቅሰዋል። እንና ተያዥ ጉዳዮችን አንስተን ለመጠየቅ በማሰብ በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን አቶ ሱሌማን ደደፎን ለማግኘት ደጋግመን ሞክረናል። ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ጥረታችንን እንቀጥላለን። በተባበሩት አረብ ኤምሬቶች ውስጥ በተለያየ ስራ ውስጥ ተሰማርቶ የሚኖሩ ኢትዮጵያን ቀጠናው ላይ ትኩረት ያደረጉ የዜና አውታሮች ቁጥሩ ከመቶ ሺህ እንደሚልቅ ይገምታሉ። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መደመጡን ይቀጥላል። ሂፕ ሆፕ የሙዚቃ ስልትን በመጠቀም ኢትዮጵያን ታዳጊ አርቲስቶችን ኔክስት ሌቭል ከተሰኘ የሙዚቃ ቡድን ጋር በማጣመር የዳንስ፣ የሙዚቃ፣ የግድግዳ ላይ ስዕልና የዲጄነት ስልጠና ከተሰጠ በኋላ በትብብር ትርኢት የሚያሳዩበት እድል በአሜሪካን ኤምባሲ በኩል ባለፈው ሳምንት ተዘጋጅቶ ነበር። ኤደን ገረመው የመርሃ ግብሩን አዘጋጆች አነጋግራ ቀጣዩን ሰንቃለች።
ባለፈው ሳምንት በኢትዮጵያ የአሜሪካን ኤምባሲ ባዘጋጀው የባህል ሽግግር መርሃ ግብር በኩል ከመቶ በላይ የሚሆኑ ኢትዮጵያውያን ወጣት ሙዚቀኞች በሂፕሆፕ የሙዚቃ ስልት እንዲተሳሰሩ ባህላቸውና ልምዳቸውንም እንዲካፈሉ አንድ ዝግጅት ተሰናድቶ ነበር። የኤምባሲው ቃል አቀባይ የሆኑት ጆን አይስ ስለ ፕሮግራሙ ሐሳብ እንዲህ ያስረዳሉ።
So our expectation from this program is simply to create connections and to have an exchange between hip-hop artists from the U.S. and Ethiopian artists, right? So
ከዚህ መርሃ ግብር የምንጠብቀው ነገር ቢኖር በአሜሪካን ሀገር ያሉ የሂፕሆፕ አርቲስቶች ከኢትዮጵያውያን አርቲስቶች ጋር የሚተሳሰሩበትና ልምድ የሚለዋወጡበትን እድል መፍጠሩ ነው። ይሄ በሁሉም አሜሪካውያንና ኢትዮጵያን መካከል ትስስር የምንፈጥርበት አንዱ መንገድ ነው።
አንድ ሳምንት በፈጀው የስልጠናና የትውውቅ እንዲሁም በጋራ ስራን የማቅረብ ሂደት በአዲስ አበባና በመቀሌ የሚገኙ ኢትዮጵያውያን ወጣቶች በዲጄነት፣ በሂፕሆፕ ሙዚቃ፣ በዳንስና በግድግዳ ላይ ስዕሎች የውቀት ልውውጥ አድርጓል። ኔክስት ሌቭል የሙዚቃ ፕሮግራም መርሃ ግብር አሜሪካን ሀገር የውጭ ጉዳይ መስሪያ ቤትና በኖርዝ ካሮላይና ዩኒቨርሲቲ እንዲሁም በሜሪዲያን ኢንተርናሽናል ሴንተር የሚደገፍ ሲሆን ከኢትዮጵያ ውጪም በራሻ፣ ሞንጎሊያ፣ ፔሩ፣ ቦሊቪያ፣ ጆርዳን እና ኔፓል የተጓዘ ነው። በኢትዮጵያ ስለነበረው ቆይታ የቡድኑ የቦታ ስራ አስኪያጅ ጄሲካ ፕሪስ ክላርክ እንዲህ ይናገራሉ።
We've had a wonderful time here. We've been in both Addis Ababa as well as in Mekelle, and both of the arts communities, the hip hop community, has been amazing. The amount of
በጣም ደስ የሚል ጊዜ ነው ያሳለፍነው። አዲስ አበባም መቀሌም ነበርን። በሁለቱም ቦታዎች ላይ የነበሩ የጥበብና የሂፕ ሆፕ ቤተሰቦች የሚያስደንቁ ነበሩ። ኃይላቸውና በጋራ ለመስራት ያላቸው ተነሳሽነት በጣም ቆንጆ ነው። እኛ የመጣነው ለማስተማር ብቻም አይደለም፣ ከነሱም ሆነ ከባህሉና ከሀገሪቱ ለመማር ነው።
Jessica Press ይቀጥላሉ።
We've been really fortunate to collaborate with the Addis Ababa University Yaret School of Music as well as with our local partner over at Destino Dance Company, and what we've been able to do is to collaborate with regard to
Addis Ababa University Yaret Music ትምህርት ክፍል ጋር በህብረት ለመስራት እድሉ ነበረን። እንዲሁም በኢትዮጵያ ከሚገኘው አጋራችን ዴስቲኖ የዳንስ ኩባንያም ጋር እዚህ የሚገኙ ዲጄዎች ከኛ ከፊላደልፊያ ከመጣነው ዲጄ ጋር የተለየ ተሞክሯቸውን በመጠቀም ልዩ ስራ ነበር ያቀረቡት።
Yeah. Okay.
ይህን መሰል ሙዚቃዎች እየሰሩና እየተማማሩ ከቆዩት እንዲሁም በዚህ መርሃ ግብር አዲስ አበባ ላይ በሂፕሆፕ ስልጠና ያገኘው አሰግድ ሲሳይ ወይም በመድረክ ስሙ አዝማ ፓፒ ይህ ተሞክሮ እንዴት እንደጠቀመው ይናገራል።
በአሜሪካን ኤምባሲ በኩል ለወጣቶች የተመቻቸ ፕሮግራም ነበረ። አለን ቻለንና ስራዎችን ሰራ የነበረን ወጣቶች ተሰባስበን ተገናኝተን ነበረ። ሌላም ተጓዳኝ ደግሞ ከሂፕሆፕ አርቲስት ነኝ። በአማርኛ ሂፕሆፕ ማድረግ ራፕ ማድረግ እና የተፈጠሩ ሀሳቦችን ወጣቶችን የሚያነሳሱ ነገሮችን ብዙ ጊዜ የሚሰራው ስለ ሀገር ስለ ወጣቶች ነው የሚሰራውና አብረውኝ ደግሞ የግሪፊቲ አርቲስት በስዕል ሙያ ያላቸው ግድግዳ ላይ የሚሰሩ ግሪፊቲ አርቲስቶች ኤምሲዎች በዲጄ ነበረ እና በጣም ቆንጆ ጊዜ ያሳለፍ ነው የነበረው። በጣም ፕሮፌሽናል የሆኑ ሰዎች ነበር የመጡት። እዚህ ሀገርን በዛ ሌቭል ማናገኛቸው የነበሩ ሰዎች ነበሩ። እነ ጄሲ እነ ቡክ ብራውን እና በሙሉ የዲጄ ቲሞቹ የዳንስ ግሩፖችም ነበሩ፣ ዳንስ ስልጣኞችም። በጣም ፕሮፌሽናል የሆኑ ሰዎች ናቸው። ቆንጆ የሆነ የእውቀት ሽግግር አድርገውልን ሰርቲፋይድ አድርገውን ፕሮግራሙ የተፈጸመው።
የአሜሪካን ኤምባሲ ቃል አቀባይ ጆን ካፕሪስ ይህን መሰል ፕሮግራሞች ወደፊትም ኢትዮጵያና የአሜሪካን የባህል ሽግግርና ልውውጥ ለማጠናከር እንደሚቀጥሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
እድንና መሰግናለሁ አድማጮቻችን። በዝግጅቶቻችን ላይ አስተያየቶች ቢኖራችሁ በአሁኑ ሰዓት በፌስቡክ ገጻችን ላይ በቀጥታ እየተላለፈ ስለሆነ አስተያየታችሁን በዚያ ኑሩልን እና መሰግናለን። አዲስ የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ከዚህ ቀደም በተለያዩ ህግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹን አስተያየቶች አካቶ እንደጸደቀ ለህዝብ ተወካዮች ምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የህግ ባለሙያዎች ገልጸዋል። ይህም ሆኖ ያልተሻሻሉና አሻሚ የሆኑ ቃላቶች አብረው በመካተታቸው ህጉ ለፖለቲካ ዓላማ ማስፈጸሚያ እንዳይውል ለአስፈጻሚ አካልነት ተገቢውን ስልጠና ሊሰጥ ይገባል ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች Human Rights Watch በበኩሉ መንግስት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመቆጣጠርና ለመከላከል ቀጣት አልባ የሆኑ ስልቶችን ሊከተል እንደሚገባ ምክር ሐሳብ ለግሷል። ጽዮን ግርማ ዝርዝር አላት።
አቶ ዮሐንስ እንየው በባህር ዳር ዩኒቨርሲቲ የመገናኛ ብዙሃን ህግ መምህር ናቸው። በተጨማሪም ከዚህ ቀደም የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ውይይት በተካሄደባቸው መድረኮች መንግስታዊ ባልሆኑ ድርጅቶች ውስጥ በመካተት የውይይት ነጥቦች ሲያነሱና አማራጭ ሐሳቦችን ሲያስቀምጡ የነበሩ ባለሙያ ናቸው። ይህንን መነሻ በማድረግ በውይይቶቹ ላይ ሲያነሱት የነበረው ሐሳብ ተካቶ እንደነበረ ጠይቀናቸው ነበር።
በአብዛኛው እኛ የሰጠናቸውን አስተያየቶች እና ትችቶች ለማካተት ሞክሯል ይህ አዲሱ አዋጅ። እንግዲህ ለምሳሌ በጣም አሻሚና ለትርጉም የተጋለጡ ቃላት ነበሩበት ካሁን ቀደም የነበረው ረቂቅ። ለምሳሌ ጥላቻ፣ ይሁን መድሎና ጥቃት የሚሉ ቃሎችን ትርጉም አልሰጠም ነበር። አሁን ግን ትናንት የጸደቀው አዋጅ መድሎና ጥቃት የሚሉ ቃሎችን ትርጉም ለመስጠት ሞክሯል። ይሄም እንግዲህ የነዚህን ይዘት ወይንም ስኮፕ ደረጃ ያላቸውን ለማጥበብ ይሞክራል ማለት ነው። ስለዚህ በጣም ሰፊና ለትርጉም አሻሚ የነበሩ ቃሎችን ትርጉም በመስጠት፣ ሌላው ደግሞ የጥላቻ ንግግር ማለት ሆን ተብሎ የሚፈጸም ወንጀል መሆኑን፣ ይሄም እንግዲህ ካሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። ያሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳየርመንት፣ ይሄም በዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ 25 ቁጥር 2 ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው።
ምንም እንኳን አብዛኞቹ ሐሳቦች ቢካተቱም አሁን ግን የተወሰኑ ስጋቶች እንዳላቸው አቶ ዮሐንስ ጨምረው ይናገራሉ።
ለምሳሌ ጥላቻ የሚለውን ወይም ሄትሪድ የሚለውን በእንግሊዝኛ ትርጉም አልሰጠውም። ይሄ በመሆኑም እንግዲህ ከአሁን ቀደም ስናነሳቸው የነበሩ ስጋቶችን አሁንም ማንሳት ይቻላል። ሌላው አዋጁ እንደ ክፍተት ከአሁን ቀደም ስናነሳበት የነበረው ጥላቻን ማሰራጨት የሚለው ነው። ማሰራጨት የሚለው እንግዲህ ትርጉም ለመስጠት ሞክሯል በትርጓሜው ክፍል ላይ። ይህም ብዙ ህዝብን ለመድረስ በተለያየ ሚዲያ በመጠቀም ብዙን ህዝብ ማግኘት ይሄን በሶሻል ሚዲያ ላይክ ወይንም ታግ ማድረግን እንደማይጨምር ትርጉም ሰጥቷል። አሁንም ይሄ እንግዲህ ማሰራጨት ይለውቃል ባለም አቀፍ የሰብአዊ መብት ህግ እንደገና አረዳድ የለም አድቮኬሲ ወይንም ሞት ወት የሚለው ቃል ነው ያለ። ስለዚህ እነዚህ አይነት ስጋቶች አሉኝ። ከዛ ውጪ የማህበራዊ ሚዲያዎችን ተጠያቂነትን በተመለከተ ካሁን ቀደም የነበረው ረቂቃዎች ወዲያውኑ የጥላቻ ንግግር ወይንም የሐሰት መረጃ እንደደረሳቸው እንዲያወጡ የሚል ነበር። አሁን ግን በ24 ሰዓት የሚል አስተያየት ሰጠን ነበር። ካሁን ቀደም የጀርመን ተሞክሮም የሌሎች ሀገሮችን በመስኩ ላይ ህግ ያላቸው ሀገሮች እንደዚህ አይነት ህግ ነው ያላቸው። ስለዚህ ይህም በጥሩ ጎን ሊወሰድ ይችላል። ሌላው እንደ ችግር ያነሳሁት በተደጋጋሚ እኛም ስናነሳው የነበረ እና ከአሁን ቀደምም ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልእክተኛ ዴቪድ ኬይ የሰጣቸውን አስተያየት ካተቱም ለምሳሌ የራባት መሪ ቅድም የተከተለ አይደለም። ይሄ ምንድነው? ወደ 6 የሚደርሱ ቅድመ ሁኔታዎች አሉ ከራባት መሪ ቅድ ላይ እና እነዚህን ቅድመ ሁኔታዎች የኢትዮጵያ ፍርድ ቤቶች የጥላቻ ንግግር ክስ ሲቀርብላቸው እነዚህን 6 ቅድመ ሁኔታዎች ማለትም የንግግሩን አውድ፣ የንግግሩን መልእክት ተንኳሽ ነው ወይ ቆስቋሽ ነው ወይ፣ እንዲሁም ደግሞ በምን መንገድ ነው የተነገረው፣ የተናጋሪው ማንነት፣ ንግግሩ ግጭት ሊያስከትል ይችላል ወይ የሚሉ ወደ 6 የሚደርስ ቅድመ ሁኔታዎችን አላስቀመጠም። ምናልባት ይሄ በመመሪያ ወይንም በደንብ ሊካተት ይችል ይሆን አላቅም፣ ግን እንዲህ አይነት ስጋቶች አሉ። ሌላው እንደ ስጋት ላነሳ የሚችለው ከመናገር ነጻነት ጋር በተያያዘ ከ5000 በላይ ተከታይ የሚለው ነው እና የቅጣት መጠኑ ትንሽ ሁለቱንም ስራትንም ቅጣትንም የሚል ነው። ከአሁን ቀደም የነበረው ወይም የሚል አማራጭ ነበረ። አሁን ግን ኤንድ ወይንም እና በሚል ነው የተካተተው። ስለዚህ የቅጣት መጠኑ ትንሽ ከፍ ያለ ነው እስከ 100,000 ብር የሚል ይህም በጣም በማህበራዊ ሚዲያ በንቃት የሚጽፉ ሰዎችን እንዲሁም ሌሎች የሰብአዊ መብት ተሟጋቾችን እንዳይጽፉ ትንሽ ሊያሸማቅቃቸው ይችላል ወይንም በእንግሊዝኛው ቺሊንግ ኢፌክት የሚባለው ሊያስከትል ይችላል ማለት ነው።
በሌላ በኩል በዚህ ረቂቅ አዋጅ ላይ ከሌሎች የሙያ አጋሮቻቸው ጋር በመሆን ከተቻለ ህጉ እንዲቀር ካልሆነ ደግሞ እንዲሻሻል ሲሞግቱ ከቆዩት ባለሙያዎች መካከል የህግ ባለሙያው አቶ አማሃ መኮንን አስተያየታቸውን ጠይቀናቸዋል።
መንግስት ያው የተሻለ አቅም አለው ህጉ ከሚያስከትል ከሚችለው ችግር ይልቅ ሊፈት የሚችለው ጥቅም ያመዝናል ብሎ ህጉ ወጥቷል። እንዳየነው እውነት ለመናገር ምንም እንኳን በዋናነት የሚያሳስበንን ይሄ ህግ ላልተገባ ዓላማ ሊውል ይችላል፣ የመናገር ነጻነትንም ሊገድብ ይችላል የሚለው ስጋታችንን ተጋራማነት አንችልም። ግን ህጉን ሲያወጣ ያነሳናቸውን ኮንሰርኖች አብዛኞቹን አካቶ ነው ያገኘነው። ለምሳሌ መድሎ ምንድን ነው ለሚለው እኛ ያስቀመጥነውን ትርጓሜ በብሔር፣ በቋንቋ፣ በአካል ጉዳተኝነት፣ በጾታ እና በሌሎች የማንነት መገለጫዎች የሚደረግ ማግለል እንደሆነ በግልጽ ቋንቋ ጥሯል። ትልቁ ነገር ደግሞ ይሄ ወንጀል ሆን ተብሎ ጥላቻ ንግግር ወይም ማስፈራጨት ወንጀል ሆኖ የሚያስቀጣው ሆን ተብሎ ለዚሁ ዓላማ የተፈጸመ ብቻ ሲሆን እንደሆነ በግልጽ ቋንቋ ተቀምጧል። ይሄ በፊት በነበረው ረቂቅ ላይ አልነበረም። ስለዚህ በዚህ ጉዳይ አንድ ሰው ሊወነጀል ከሆነ አቃቤ ሕግ ሊከስ ከሆነ አቃቤ ሕግ የማስረጃ ሸክሙ እሱ ላይ ነው ማለት ነው። የተነገረው ንግግር ሆን ተብሎ ብዙን አደጋ ላይ ለመጣል የሀገርን ሰላም ችግር ውስጥ ለመግለጽ ለመክተትና ጥላቻን ለማሰራጨት ሆን ተብሎ ያደረገው መሆኑን ማስረዳት ወይም ፕሩቭ ማድረግ ይጠበቅበታል ማለት ነው። ይሄ በጣም ትልቅ እምርታ ነው ማለት ይቻላል። እና አብዛኛዎቹ የሚባሉት በተለይ ግልጽ ህጉን ግልጽ እና ፕሪሳይስ ከማድረግ አንጻር ብዙ ማሻሻያዎች ተደርገውበታል።
በሌላ በኩል አዋጁ በእጅ አዙር የመናገር ነጻነትን የሚጋፋ በመሆኑ እንዲሁም መንግስታት እንዲህ ያሉ አዋጆችን በእጅ አዙር የመናገር ነጻነትን ለማፈን ስለሚጠቀሙበት ህጉ ሊጸድቅ አይገባም በሚል ረቂቅ አዋጁን የተቃወመው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አሁንም መንግስት የጥላቻ ንግግርና ሀሰተኛ መረጃ ስርጭትን ከቅጣት በመለስ ባሉ እርምጃ ሊከላከለው ይገባል ሲል መክሯል።
ጽዮን እናመሰግናለን። ይሄ ያለንበት ወርሃ የካቲት በጥቁር አሜሪካውያን ታሪክ ውስጥ ባርነትን በመታገል ትልቅ የሆነ የነጻነት ትግል ያደረጉ እንዲሁም በአሜሪካ ስልጣኔ ላይ የራሳቸውን የፈጠራ አሻራ የተዉ ጥቁር አሜሪካውያን የሚዘከሩበት ነው። ኤደን ገረሙ ይህንን አስመልክታ ቀጣዩን ዘገባ አጠናቅራለች።
James, your name is Toby. What did he say? Your name is Toby. You're going to learn to say your name. Let me hear you say it. What's your name?
Kunta. Kunta Kinte.
ይህ ድምጽ 1983 ዓመተ ምህረት ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀየር ከሚገረፍበት እይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች ነጻነትና የእኩልነት ትግል በብዙ ውጣውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮች ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸው ባሪያ ሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር።
Oh, freedom. Oh, freedom. Oh, freedom over me.
ከ1838 ዓመተ ምህረት ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀምር ሐሳብ አቀረበ። ከ1933 ዓመተ ምህረት ጀምሮ የወር ሃይካትት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብለው የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር ባሁኑ የጥቁሮች ህይወትና የታሪክ ምርምር
የዘማይ መሬቱ የባህር ስፋቱ።
አድማጮቻችን አብረን ስለነበርን በጣም እናመሰግናለን። ዛሬ የፍቅረኞች ቀን በመላው ዓለም እየተከበረ ይገኛል። ለምትፋቀሩ፣ ለምትዋደዱ የበለጠ ፍቅር የበለጠ መዋደድ ይፍጠርላችሁ ይሁንላችሁ ብለን እንመኛለን። ሶልጅ ስፈኛውን የሚካኤል በላይነህ ሙዚቃ እኔ አስተናጋጃችሁ ሀብታሙ ስዩም እንዲሁም ደግሞ የዛሬው አቀናባሪ ኤልያስ አስማረ ጋብዘናችኋል። ተናደሩልን እናመሰግናለን።
እንዳለም ዳርቻ እንደ ርግቱ አይኖችሽን ባይኔ ተዳክም እያየው ስመርትስ ወድ ብትወትሻለ እንደ ጽጌረዳ እንዳዴ አበባ እንደ ከርቤ ብቅ ደሎ ሚስታ አበባንዳየን እኔ ወድሻለሁ ፍቅሽን በፍቅሬ በፍቅሽ ልክመሰ ጡት እንዳየ ሕፃን ወተት እንዳፋረው አፍሽ ወተነ አፈር መሬት ቢያንደሚበላ ገና የገላ ashin sineka yemyante yes my meritu yebates tfatu andaran garcha.
Kun Radio Sagale Americati.